ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስትስ ከዋሽንግተን ዲሲ የሚተላለፍላችሁ የግንቦት 13 2016 ዓ.ም ጥንቅራችን ጀመረ። ዝግጅቶቻችንን እናስተዋውቃችሁ። በኢትዮጵያ ለዜጎች መፈናቀል እና ሰቆቃ ምክንያት የሆኑ ግጭቶች እንዲቆሙ የአውሮፓ ህብረት ጠየቀ።
These regions are targeted mainly because they are the most affected by
እነዚህ ክልሎች ላይ ትኩረት ተደረገው በዋናነት በትግራይና በመላው ሰሜን በተደረገው ጦርነት አሁንም በአማራ ክልል በቀጠለው ግጭት ምክንያት ከፍተኛ ጉዳት የደረሰባቸው በመሆናቸው ነው።
በምሽቱ በዚህ ዙሪያ ዘገባ አለን። በሌላ በኩል አቶ ታዬ ደንዳ በቀረበባቸው ክስ ላይ የጠየቁት ማሻሻያ ውድቅ ተደረገ የሚሉትና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችና ዜናዎችን ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ በመምራት አብሬያችሁ የሚቆየው ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ ናት። እንዲሁም ደግሞ ንጉሱ ታምሬ ከስቱዲዮ ስርጭቱን ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ በአክብሮት እየጋበዝኩ ለምሽቱ ወደ ያዝናቸው ዜናዎች እንሻገራለን።
ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ የምሽቱን ዜናዎችን ማቅረብላችሁ አስማማየ ነኝ። በመጀመሪያም በትግራይ ክልል ራያና ዘቦ ወረዳ ውስጥ 7 ሲቪሎች ማንነታቸው ባልታወቀ ታጣቂዎች ትናንት ሰኞ ለተገደሉ የወረዳው አስተዳዳሪ ለቪኦኤ ገለጹ። አስተዳዳሪው አቶ ተዘራ ጌታሁን መቀሌ ለሚገኘው የቪኦኤ ሪፖርተር ዛሬ ማክሰኞ ማምሻውን በሰጡት ቃል ጥቃቱ የተፈጸመው ድንበር ተሻግረው በገቡ አደጋ ጣዮች መሆኑን ተናግረዋል። የትግራይ ክልል ኮሚኒኬሽንስ ጽህፈት ቤት ዛሬ ማህበራዊ ገጹ ላይ ባወጣው ጽሑፍ የተገደሉ ሰዎች ከብት ሲጠብቁ የነበሩ መሆናቸውን ጠቁሞ አጥቂዎቹ ከአፋር ክልል የመጡ ናቸውም ብሏል። የተገደሉ ሰዎች ማንነትም ሆነ የጥቃቱ ሰበብም አልተገለጸም። የአፋር ክልላዊ መንግስትና ፌዴራል መንግስቱ ሁኔታው እንዲያጣሩና ፍትህ እንዲያስገኙ የክልሉ ጊዜያዊ አስተዳደር ጥሪ ማቅረቡን ጽህፈት ቤቱ አመልክቷል። ቪኦኤ ሁኔታውን በቅርበት ለማጣራት እየሰራ ነው። በጉዳዩ ላይም ከየትም ሌላ ወገን የተገኘ ተጨማሪ ወይም የተለየ መረጃ የለም። በሰሜን ማዕከላዊ ናይጄሪያ ታጣቂዎች 40 ሰዎች ገደሉ። በሰሜን ማዕከላዊ ናይጄሪያ ሞተር ሳይክል የሚነዱ ታጣቂዎች በአንድ የማዕድን አውጪ ማህበረሰብ ላይ ተኩስ በመክፈት እና ቤቶችን በማቃጠል ባደረሱት ጥቃት ቢያንስ 40 ሰዎች መገደላቸውን የአካባቢው መንግስት አስታውቋል። ተራራማ አካባቢ በሆነው ፕላቱ ግዛት የዋሴ ወረዳ ሰኞ ማለዳ በተፈጸመው ጥቃት ታጣቂዎቹ ዙራክ የተሰኘ በማዕድን በማውጣት የሚተዳደር ማህበረሰብ ላይ ጥቃት ማድረሳቸውን የፕላቱ ግዛት ኮሚሽነር ሙሳ ኢብራሂም አሾምስ ለአዣንስ ፍራንስ ፕሬስ በስልክ ገልጸዋል። ዋሴ የተሰኘው አካባቢ ዚንክና ሊድ የተሰኙ ማዕድኖች በብዛት የሚገኙበት ሲሆን፣ ፕላቱ ደግሞ በቆርቆሮ ማዕድን በስፋት ይታወቃል። በብዛት ሙስሊሞች የሚኖሩበት የሰሜናዊ ናይጄሪያ ክፍልና በብዛት ክርስቲያኖች የሚገኙበት ደቡባዊ የናይጄሪያ ክፍል መለያ መስመር ላይ የምትገኘው ፕላቱ ግዛት በእረኞችና በአርብቶ አደር ገበሬዎች መካከል በሚፈጠር አለመግባባት ትታወቃለች። በአየር ንብረት ለውጥ ከግጦሽ መሬት ከውሃ አቅርቦትና እንደ ብረት ማዕድን ከመሳሰሉ ሌሎች ሀብቶች ጋር በተያያዘ የሚፈጠረውን ውጥረት አባብሶታል። አንዳንድ የሰሜን ምዕራብና የሰሜን ማዕከላዊ ናይጄሪያ አካባቢዎችን በከፍተኛ ሁኔታ በታጠቁ ወንጀለኛ ቡድኖች ገንዘብ ለማግኘት በሚፈጽሟቸው ወረራና የጅምላ ፈና ሽብር ውስጥ ወድቀዋል። በጥር ወር በፕላቱ በሚገኝ ማንጉ ከተማ ውስጥ በተፈጸመ የእርስ በርስ ግጭት ቤተ ክርስቲያናትና መስጊዶች የተቃጠሉ ሲሆን ከ50 በላይ ሰዎች ሕይወታቸውን ሲያጡ በሺዎች የሚቆጠሩ ደግሞ ለስደት ተዳርገዋል። አድማጮቻችንና ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በኮንጎ መፈንቅለ መንግስት ሙከራ የፓርላማ አባል መኖሪያ ቤት በጥይት ተደበደበ። በዲሞክራቲክ ሪፐብሊክ ኮንጎ ውድለት የተካሄደው መፈንቅለ መንግስት ሙከራ የጸጥታ ኃይሎች አክሽፈዋል። ታጣቂዎቹ በጥቃቱ የከፍተኛ ባለሥልጣናት መኖሪያ ቤት ላይ ያነጣጠሩ ሲሆን በዋና ከተማዋ ኪንሻሳ የሚገኘውን የፕሬዚዳንቱን ጽህፈት ቤት ለአጭር ጊዜ በቁጥጥር ስር መዋላቸውን ባለሥልጣናት አስታውቀዋል። እሁድ ጠዋት ወደ 50 የሚጠጉ ታጣቂዎች ከአካባቢው ጋር የሚመሳሰል ቀለም ያለው ልብስ በመልበስ በጠቅላይ ሚኒስትሩ በመከላከያ ሚኒስትሩና የፓርላማው አፈጉባኤ ይሆናሉ ተብሎ በሚጠበቁት ከፍተኛ ባለሥልጣን መኖሪያ ቤት ላይ ጥቃት ማድረሳቸውን የአገሪቱ ጦር አመላክቷል። አጥቂዎቹ ጥቃቱን የፈጸሙት በማዕከላዊ ኪንሻንሳ ከፍተኛ ጥበቃ የሚደረግለትና የኮንጎ ዲሞክራቲክ ሪፐብሊክ ፕሬዚዳንት ኦፊሻላዊ መኖሪያና ዋና ስራ ቦታ በሆነው ፓላሲስ ደላ ኔሽን ጥሰው በመግባት ነው። የፓርላማ አባል የሆኑት ቪታል ካሜሬ ቃል አቀባይ ሚቼል ሞቶ ሙሂማ ለሮይተርስ በሰጡት ቃል በካሜሬ መኖሪያ ቤት በደረሰው ጥቃት ሁለት ጠባቂዎችና አንድ ጥቃት አድራሽ መሞታቸውን ገልጸዋል። በቦታው ስንደርስ አካባቢው የጦር ሜዳ ይመስል ነበር ያሉት ሙሃሚ በየቦታው የወደቁ አስከሬኖችና ቁስለኞች ይታዩ እንደነበርና ፖሊስ ካሜሬን ከጥቃቱ ማዳን መቻሉን ተናግረዋል። በተያያዘ ዜና ሶስት አሜሪካውያን በኮንጎ መፈንቅለ መንግስት ሳትፏል በሚል ተጠርጣሪ ሆኑ። በኮንጎ ፕሬዚዳንታዊ ቤተ መንግስት ላይ በተፈጸመው ጥቃት የኮንጎና አሜሪካዊ ዜግነት ባላቸው ክርስቲያን ማላጋ የተሰኙ ፖለቲከኛ የተመሩ ሶስት አሜሪካውያን መሳተፋቸው ተገልጿል። በወርቅ ማዕድንና ያገለገሉ መኪናዎች ንግድ ላይ የተሰማሩት ማላንጋ ዩታሃይ በተሰኘው የአሜሪካ ግዛት የተወለደ ልጃቸውን በከሸፈው መፈንቅለ መንግስት እንዲሳተፍ ማሳመናቸውን ባለስልጣናት አስታውቀዋል። በመፈንቅለ መንግስቱ ማላጋን ጨምሮ ስድስት ሰዎች የተገደሉ ሲሆን ሶስቱን አሜሪካውያን ጨምሮ በርካቶች መታሰራቸውን የኮንጎ ጦር ቃል አቀባይ ብርጋዴር ጄኔራል ሲልቬን ኢኬንጄ ተናግረዋል። ማላንጋ እሁድ ጠዋት ከፕሬዚዳንቱ ጠባቂዎች ጋር በተደረገ የተኩስ ልውውጥ መገደላቸውንም ቃል አቀባዩ አክለው ገልጸዋል። ባለስልጣናቱ የ21 ዓመት ዕድሜ ያለው የማሊንጋ ልጅ ለሚማርበት ሁለተኛ ደረጃ ትምህርት ቤት እግር ኳስ ከመጫወት እንዴት በስፋት በአፍሪካ ትልቁ አገር የሆነችውን መሪ በኃይል ወደ ማውረድ እንደተሸጋገረ ለመረዳት እየሞከር ነው ብሏል። እናቱ ብሪቲኒ ሳውየር ለአሶሺየትድ ፕሬስ በላከችው ኢሜይል ልጄ ንጹህ ነው ስትል ምላሽ ሰጠች ቢሆንም ሌሎች ዝርዝር መረጃዎችን ለመስጠት ፈቃደኛ አልሆነችም። ሰኞ ዕለት በፌስቡክ ገጿ ባጋራችው መልእክት ግን ይህ አባቱን የሚከተል ንጹህ ልጅ ነበር፣ በየቦታው በሚለጠፉና ወደ እኔ በሚላኩ ቪዲዮዎች ተሰላችቻለሁ ብላለች። በተለያዩ ማህበራዊ ሚዲያዎች ላይ የሚዘዋወር አንድ ቪዲዮ ልጇ በደም ከተጨማለቀና ማንነቱ በግልጽ ከማይታይ አንድ ነጭ ሰው ጋር ሁለቱም በአቧራ ተሸፍነውና በኮንጎ ወታደሮች ተከበው ያሳያል። እጁን ወደ ላይ ያነሳው ማርሴን ፊቱ ላይ ፍርሃት ይነበብበታል። አባቱ ማሊንጋ እንደ አውሮፓውያን አቆጣጠር በ1990 ከቤተሰቦቹ ጋር በስደት ወደ አሜሪካ መምጣቱንና የኮንጎ ተቃዋሚ ፖለቲካ ፓርቲ መሪ በመሆን ከዋሽንግተንና ከቫቲካን ከፍተኛ ባለሥልጣናት ጋር መገናኘቱን በድረገጹ ላይ ያሰፈረው ግለ ታሪኩ ያሳያል። ሁለተኛው መፈንቅለ መንግስቱ ተሳትፏል የተባለው ግለሰብ ቤንጃሚን ሪቢን ዛልማን ፓውሎን የተባለ ግለሰብ መሆኑን የኮንጎ መገናኛ ብዙሃን ያሰራጨው የአሜሪካ ፓስፖርት ምስል የሚያሳይ ሲሆን ማላንጋ እንደ አውሮፓውያን አቆጣጠር በ2022 ሞዛምቢክ ውስጥ ባቋቋመው የወርቅ ማዕድን ማውጫ ኩባንያ የንግድ ሽርክና እንደነበራቸው ተመላክቷል። በኪንሻሳ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ እሁድ ዕለት በተፈጸመው የመፈንቅለ መንግስት ሙከራ የአሜሪካ ዜጎች ተሳትፈዋል ሊሆን እንደሚችል እንደሚያውቅና በእነዚህ የግፍ ወንጀል ድርጊቶች ላይ በሚደረገው ምርመራ ከባለስልጣናት ጋር እንደሚተባበር አስታውቋል። የሲንጋፖር አየር መንገድ ንብረት የሆነው ቦይንግ አውሮፕላን ባጋጠመው ያልተጠበቀ አየር የአንድ ሰው ሕይወት አለፈ። የሲንጋፖር አየር መንገድ ንብረት የሆነው ቦይንግ 777 ከለንደን ተነስቶ ሲበር ባጋጠመው ድንገተኛ የአየር አለመረጋጋት ባንኮክ ላይ እንዲያርፍ የተገደደ ሲሆን በአደጋው አንድ ሰው ሲሞት 30 ሰዎች ጉዳት ደርሶባቸዋል። አውሮፕላኑ ካረፈ በኋላ በታይላንድ ዋና ከተማ የሚገኘው አየር መንገድ የሚያገለግሉ የአደጋ ጊዜ ተሽከርካሪዎች አስቸኳይ እርዳታ አድርገዋል። እንደ አውሮፓውያን አቆጣጠር በ2018ና በ2019 የመከስከስ አደጋዎችን ያስተናገደው ቦይንግ በጥር ወር የአላስካ አየር መንገድ ንብረት የሆነው ቦይንግ 737 ማክስ አውሮፕላን የበር መገንጠል አደጋ ከደረሰበት ወዲህ የአደጋ ሲደርስ የመጀመሪያው ነው። የሲንጋፖር አየር መንገድ ባወጣው መግለጫ አውሮፕላኑ 211 ተሳፋሪዎችንና 18 የአየር መንገዱ ሰራተኞችን አሳፍሮ እንደነበረ የገለጸ ሲሆን በአደጋው የአንድ ሰው ሕይወት ማለፉንና 18 ሰዎች በሆስፒታል ተኝተው ሕክምና እየተደረገላቸው መሆኑን አመልክቷል። ሌሎችም 12 ሰዎች የሕክምና እርዳታ ተደርጎላቸዋል ሲል የጉዳት መጠንና ክብደትን በዝርዝር ሳይገልጽ አመልክቷል። አደጋው የደረሰው በታይላንድ ዝናባማ ወቅት የተወሰኑ አካባቢዎች ከፍተኛ የአየር ሁኔታና ነጎድጓድ እያስተናገዱ ባሉበት ወቅት ነው። በመጨረሻም የእስራኤል ወታደሮች በዌስት ባንክ ባካሄዱት ወረራ 73 ገድሏል ሲል የፍልስጤም የጤና ባለሥልጣናት ተናግረዋል። የእስራኤል ጦር በቁጥጥር ስር በሚገኘው ዌስት ባንክ ማክሰኞ ዕለት ወረራ የፈጸመ ሲሆን በደቡባዊ ጋዛ ሰርጥ ከሐማስ ታጣቂዎች ጋር ውጊያ አካሂዷል። የፍልስጤም የጤና ባለሥልጣናት የእስራኤል ወታደሮች ዌስት ባንክ የሚገኘው ጄኒን ከተማ ባካሄዱት ወረራ 73 መግደላቸውን ያስታወቁ ሲሆን የጄኒን መንግሥት ሆስፒታል ከተገደሉት ሰዎች መካከል አንዱ የቀዶ ጥገና ሐኪም መሆኑን አመልክቷል። የእስራኤል ጦር በበኩሉ በታጣቂዎች ላይ ያነጣጠረ ጥቃት መፈጸሙንና ወታደሮቹ በርካታ ተዋጊዎችን ተኩሶ መግደላቸውን ገልጿል። በሌላ በኩል የእስራኤል መከላከያ ሚኒስትር ዮአብ ጋላንት ዓለም አቀፉ የወንጀለኞች ፍርድ ቤት ከፍተኛ አቃቢ ሕግ በጋላንትና በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የእስር ማዘዣ ለመጠየቅ የወሰደውን እርምጃ ውድቅ አድርገዋል። ጋላንት ማክሰኞ ዕለት ባወጡት መግለጫ በእሳቸውና በኔታንያሁ ላይ የእስር ማዘዣ ለማውጣት የቀረበው ማመልከቻ አሳፋሪ ሲሉ ጠርተውታል። አቃቢ ካሪም ካን የእስራኤል መንግስት ራስን የመከላከልና ታጋሾች የማስለቀቅ መብት ለመከላከል ያደረጉት ሙከራ ውድቅ መደረግ አለበት ሲሉ ጋላንት በኤክስ ላይ ባሰፈሩ ጽሑፍ አመልክተዋል። አድማጮቻችንና ተመልካቾቻችን ለሰዓቱ የነበሩት ዋና ዋና ዜናዎች እነዚህ ነበሩ። ወደ ይደል መልሳችሁ።
ከዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን አስማማዋየን እናመሰግናለን። በመከታተል ላይ የምትገኙት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት እስከ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ግንቦት 13 2016 ዓ.ም መሰናዷችንን ነው። ዝግጅቶቻችን ይቀጥላሉ። ወደ አብይ ዘገባችን ከመሻገራችን በፊት አብረናችሁ ያለነውን ባለሙያዎች በድጋሚ እናስተዋውቃችሁ። ዋና አዘጋጇ ጽዮን ግርማ ናት። ንጉሱ ታምሬ ስርጭቱን ከዚህ ከስቱዲዮ ያቀናብርልናል። አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አሸናፊና ግርማ ደቀፋ የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው። ከሌሎች የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። እንዲሁም እኔ ኤደን ገረመው መሰናዶን እየመራው አብሬያችሁ ቆያለሁ። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በኢትዮጵያ ለዜጎች መፈናቀልና ሰቆቃ ምክንያት የሆኑ ግጭቶች እንዲቆሙ የአውሮፓ ህብረት ጠየቀ። ከአጋሮች ጋር በመሆን በኢትዮጵያ ለተፈናቃዮች የሚውል ድጋፍ ይፋ ያደረገው የአውሮፓ ህብረት ግጭቶች በውይይት እንዲፈቱ ጠይቋል። የአውሮፓ ህብረትና አጋሮቹ ለተፈናቃዮች የሚውል የ43.5 ሚሊዮን ዩሮ ድጋፍ አድርገዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት በኢትዮጵያ የህብረቱ አምባሳደር ሮላንድ ኮቢያ የዜጎች መፈናቀል እንዲቆምና ችግሮች በሰላም እንዲፈቱ ጠይቀዋል። ኬኔዲ አባተ ዝርዝር ዘገባ አለው።
የአውሮፓ ህብረትና አጋሮቹ በግጭቶችና በተፈጥሮ አደጋዎች የተጎዱ የአገር ውስጥ ተፈናቃዮችንና የአስተናጋጅ ማህበረሰቦችን የኑሮ ሁኔታ ለማሻሻል ይውላል የተባለ የ43.5 ሚሊዮን ዩሮ ወይም የ2.7 ቢሊዮን ብር ድጋፍ ይፋ አድርገዋል። አርብ ግንቦት 9 ቀን ይፋ የሆነው ይህ የ3 ዓመት የድጋፍ መርሃ ግብር በኢትዮጵያ አራት ክልሎች አፋር፣ አማራ፣ ቤኒሻንጉል ጉሙዝ እና ትግራይ የሚተገበር መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ገልጸዋል። አምባሳደሩ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አራቱ ክልሎች የተመረጡበትን ምክንያት አስረድተዋል።
እነዚህ ክልሎች ላይ ትኩረት የተደረገው በዋናነት በትግራይና በመላው ሰሜን በተደረገው ጦርነት፣ አሁንም በአማራ ክልል በቀጠለው ግጭት ምክንያት ከፍተኛ ጉዳት የደረሰባቸው በመሆናቸው ነው። ለዚህ ለእነዚህ ክልሎች ድጋፋችን እያደረግን ነን። በቁጥር 200 ሺህ የሚጠጉ ሰዎች በትምህርት ቤቶችና በጤና ተቋማት አገልግሎት ተጠቃሚ ይሆናሉ። እንዲሁም ከ7000 በላይ ሰዎች ለመተዳደሪያቸው በስራ ዕድል ቀጥተኛ ተጠቃሚዎች ይሆናሉ። ስለዚህ አነስተኛ ስራዎችን እንዲጀምሩና ወደ መደበኛ ማህበረሰብ እንዲቀላቀሉ በማድረግ በጣም የተጎዱትን ሰዎች ከጦርነቱ እንዲያገግሙና ወደ ስራ እንዲመለሱ ከማድረግ እየሞከርን ነን።
በአገር አቀፍ ደረጃ ከመኖሪያ ቀያቸው የተፈናቀሉ 4.5 ሚሊዮን ኢትዮጵያውያን ከፍተኛ የሰብአዊ ድጋፍ እንደሚያስፈልጋቸው የዓለም አቀፉ የፍልሰት ድርጅት IOM መረጃ ያመለክታል። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ በሌሎች ክልሎች ያሉ ተፈናቃዮችን ተጠቃሚ የሚያደርግ መርሃ ግብርም ስለመኖሩ ተናግረዋል።
ሶማሌ ክልል፣ ደቡብ ክልልና ኦሮሚያ ክልልን የመሳሰሉ ሌሎች ክልሎች የሚረዱባቸው ሌሎች ፕሮግራሞችም አሉን። ስለዚህ ሁሉም የተፈናቀሉ ዜጎች በእነዚህ ፕሮግራሞች ተጠቃሚ በሚሆኑበት ፍትሐዊና ሚዛናዊ መንገድ ለመተግበር እየሞከርን ነን።
አምባሳደሩ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ለዜጎች መፈናቀል ምክንያት የሆኑ ግጭቶች እንዲቆሙና ለሰብአዊ ድጋፍ አመቺ ሁኔታ እንዲፈጠርም ጠይቀዋል።
ብዙ ተፈናቃዮችንና ተጨማሪ ፍላጎቶችን እየፈጠረ ያለ ግጭት እየቀጠለ ባለበት ወቅት የቀደሙ ግጭቶችን ያስከትሉትን ጉዳት ለመቀነስ ብንሞክር ይፈጸመው ማብቂያ የሌለው ታሪክ ሆኖ ይቀጥላል። ስለዚህ ግጭቶች እንዲቆሙ ጥሪያችንን እናስተላልፋለን። ባለስልጣናት ለለጋሽ ድርጅቶችና ለፈጻሚ አካላት ስራ ምቹ ሁኔታን እንዲፈጥሩም እንጠይቃለን። ምክንያቱም አሁንም በብዙ የአገሪቱ ክፍሎች የተቸገሩ ሰዎችን መድረስ የማንችልበት አስቸጋሪ ሁኔታ ነው ያለው።
አክለውም መንግስትና የታጠቁ ቡድኖች ግጭቶችን በሰላም መፍታት እንዳለባቸው አጽንኦት ሰጥተዋል።
We have consistently
ግጭቶች በሰላማዊ መንገድ እንዲፈቱ ግጭቶች እንዲቆሙና ዘላቂ መፍትሄ ለመፈለግ ንግግርና ድርድር እንዲደረግ ያለማቋረጥ ላለፉት አመታት ጥሪ አቅርበናል። ፖለቲካዊ መፍትሄዎች የተሻለና ዘላቂ ያለው ውጤት ያመጣሉ ብለን እጅግ በጣም እናምናለን። ለሀገር ብቻ ሳይሆን በዋናነት ለህዝቡም ጭምር ጾታን መሰረት ያደረጉትን ጨምሮ ብዙ ጥቃቶች ተፈጽመዋል። ኢትዮጵያ ይሳይሆን የተሻለ ነገር ይገባታል።
ግጭቶች በሰላም ንግግር እንዲፈቱ ሌሎች አካላትም ጥሪ ማቅረባቸውን መቀጠላቸው ይታወቃል። ይሁን እንጂ ለሰላም ንግግር በሬ ክፍት ነው የሚለው የኢትዮጵያ መንግስት በተቃራኒው አማጽያን ታጣቂ ቡድኖችን ለሰላም ዝግጁ እንዳልሆኑ በመግለጽ ይከሳል። በኦሮሚያና በአማራ ክልሎች የሚንቀሳቀሱ ታጣቂዎች በበኩላቸው መንግስትን ተጠያቂ ያደርጋሉ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋም አገራቸው የቀጠሉ ግጭቶችን ጨምሮ በኢትዮጵያ ወቅታዊ ጉዳይ ላይ የምትከተለውን ፖሊሲ ባንጸባረቀው ያለፈው ሳምንት ንግግራቸው በኢትዮጵያ በትጥቅ ግጭት ውስጥ የሚገኙ አካላት ጊዜያዊ አገር አቀፍ የተኩስ አቁም ስምምነት እንዲያደርጉ፣ በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ ማሳሰባቸው አይዘነጋም። የአምባሳደሩን የፖሊሲ ንግግር በሚገባ ያልተጠነ ሲል የነቀፈው የኢትዮጵያ መንግስት አምባሳደሩ በመግለጫቸው መሰረት የሌላቸውን ክሶች በመንግስት ላይ አሰምተዋል፣ አገራችንን በምን መልክ ማስተዳደር እንደሚሻለንም ምክር ለመለገስ ሞክረዋል ሲል በውጭ ጉዳይ መስሪያ ቤቱ በኩል ባወጣው መግለጫ መቃወሙ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት የማክሰኞ ምሽት አብይ ርዕሳችን ነበር። የትንታኔ መጽሔት ይቀጥላል። አቶ ታዬ ደንደዓ በቀረበባቸው ክስ ላይ የጠየቁት ማሻሻያ ውድቅ ተደረገ። የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንደዓ ዛሬ ማክሰኞ በፌዴራል ፍርድ ቤት ቀርበው በተመሰረተባቸው ክስ ላይ የእምነት ክህደት ቃላቸውን ሰጥተዋል። የአሜሪካ ድምጽ ያነጋገራቸው የአቶ ታዬ ጠበቃ አቶ የኋላሸት ታምሩ ክሱን ወንጀል አይደለም ሲሉ መቃወማቸውና እንዲሻሻል መጠየቃቸውንም አስታውቀዋል። ሆኖም ችሎቱ ተቃውሞውንና የጠየቁትን ማሻሻያ መርምሮ ክሱን ማሻሻል የሚያስችል የህግ አግባብነት የለውም በማለት ውድቅ ማድረጉንም ጠበቃው አስረድተዋል። ገልሞ ዳዊት ዘገባለው።
ባለፈው ታህሳስ 1 ቀን 2016 ዓ.ም ተመረጠ በቁጥጥር ስር ውለው የሰላም ሚኒስትር ዴታ ሆነው ኢትዮጵያን ለማፍረስ ከመንቀሳቀሱ ጸረ ሰላም ኃይሎች ጋራ በመተሳሰር ለጥፋት ተልእኮ በቡ ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታዬ ደንደዓ ዛሬ ለአራተኛ ጊዜ በፌደራል ጠቅላይ ፍርድ ቤት ልደታ ምድብ አንደኛ ችሎት ቀርበው ክሱን ተቃውመዋል። የአቶ ታዬ ጠበቃ አቶ የዋላሸት ታምሩ ስለ ዛሬው የችሎት ውሎ ነግረውናል።
የዛሬ ቀጠሮ የነበረው ነብይን ነው። ብይን የተቀጠረበት ምክንያት እኛ በዋና ክሱ ላይ አቃቤ ሕግ ያቀረበው ክሱ ላይ መቃወሚያ አቅርበን እነዛ መቃወሚያዎች ላይ አቃቤ ሕግ መልስ ሰጥቶ ነበር። በዋናነት የእኛ ያቀረብናቸው መቃወሚያዎች ውድቅ አድርጎብናል። መቃወሚያችን የነበሩት መጀመሪያ ታዬ ደንደዓ የሰላም ሚኒስቴር ስለነበር፣ እንደዚሁም ደግሞ የኦሮሚያ ጨፌ አባል ስለነበር፣ የብልጽግና ማዕከላዊ ኮሚቴ አባል ነበር። ስለዚህ በተለይ በመጀመሪያ በሁለቱ ኢሚኒቲ የሚያገኝ ስለሆነ ሊከሰስ አይገባም የሚል ነበር መከራከሪያችን። ነገር ግን ፍርድ ቤቱ ክርክር ክስ የተመሰረተበት ኢሚኒቲ ከተነሳው በኋላ ስለሆነ ውድቅ አድርጎብናል። ሌሎቹ መከራከሪያ ነጥቦች ወይም መቃወሚያችን እውነቱን ለመናገር በፍሬ ነገር የሚመለሱ ስለነበሩ ፍርድ ቤቱም በፍሬ ነገር የሚመለሱ የሚሉ ናቸው። ለምሳሌ የተከሰስኩባቸው እንትኖች ያልኳቸው ነገሮች ለህዝብ ጥቅም ነው፣ እኔ ባላደራን የህዝብ አላደራን እና የህዝቡን ኦፒኒየን ሼር የማድረግ የመናገር ግዴታ አለብኝ። ያንን ግዴታ ነው የተወጣሁት ነው። በዛ ውስጥ ወንጀል ተፈጽሟል አልተፈጸመም ልከሰስ አይገባም። በዚህ ምክንያት በህዝብ ጥቅም ላደረግኩት ነገር ልከሰስ ይገባል አይገባም ነው። ከመጀመሪያ ከተያዘው ጋር ክስ ያለመከሰስነት ሲነሳ አብሮ የተነሱ መብቶች ስለሆኑ ፍርድ ቤቱም ያንን ውድቅ አድርጎብናል።
በዛሬው ችሎት ተከሳሹ በወንጀለኛ መቅጫ ህጉ 251 እና 257 የተጠቀሱ ህግጋትን በመጣስና ለጠላት ፕሮፓጋንዳ በመሆን በሚሉ የወንጀል አድራጎቶች እንዲሁም ህገወጥ የጦር መሳሪያ በመያዝ በሚል በቀረበባቸው ሶስት ክሶች ላይ የእምነት ክህደት ቃላቸውን ተጠይቀው ምላሽ መስጠታቸውንም ጠበቃው አስረድተዋል።
የእምነት ክህደትም ቃል እንዲሰጡ ተጠይቆ ነበር። በሶስት ካውንቶች ነው የተከሰሰው። በሶስቱም ካውንቶች ላይ ክዷል። ነገር ግን በመጀመሪያ ሁለቱ ካውንቶች ላይ ያደረጉ ድርጊቶችን አልካደም። የተጻፉት ነገሮች እኔ ነኝ የጻፍኩት፣ ነገር ግን ወንጀል አይደሉም የሚል ነው። ሶስተኛው ካውንት ላይ ያልተፈቀደ የጦር መሳሪያ ይዞ በመገኘት ነው። የሰላም ሚኒስቴር ከሆነበት በኋላ ፖለቲካ ውስጥ ባለ ስርዓት ልዩነት በመፈጠሩ በዛ ልዩነት መሃል ጥበቃ ተነሳ። ጥበቃ ሲነሳልኝ ራሴ መጠበቅ ስለነበረብኝ መሳሪያ እንድትሰጠኝ ጠየቅኩ። በዛ መሰረት አለቆች ምንድነው ያሉት ነው የሚሉት ታቸው የጦር መሳሪያ ካገኘ እኛን ፈቅድልሃለን የሚል ነው። ስለዚህ አክሰስ ሲኖረኝ ባይምፕሊኬሽን ፈቅደውልኛል። ስለዚህ እሱንም ቢሆን ወንጀሉን አልፈጸምኩትም ሶስቱንም ክደዋል።
ሆኖም ችሎቱ ተቃውሞንና የጠየቁት ማሻሻያ መርምሮ ክሱን ለማሻሻል የሚያስችል የህግ አግባብነት የለውም በማለት ውድቅ ማድረጉን ጠበቃው ገልጸዋል። ፍርድ ቤቱ የምስክር ቃል ለማዳመጥ ለግንቦት 29 2016 ዓ.ም ተመረጠ 3 ሰዓት ተኩል ቀጠሮ መያዙንም አቶ የዋላሽት አመልክተዋል። ቀደም ሲል በፌደራል ፖሊስ ቁጥጥር ለብቻ የቆዩት አቶ ታዬ ደንዳ አሁን ከሌሎች ታራሚዎች ጋር እንዲቀላቀሉ መደረጉን ጠበቃው አክለው ተናግረዋል። በተጨማሪም ታግደው የነበረው የተከሳሹ ቤተሰብ የባንክ ሂሳብ እገዳ መነሳቱን ጠበቃው ገልጸው ነገር ግን እስካሁን ተይዞ ባሉት ሁለት ስልኮች፣ አንድ ታብሌትና የድርሰት ረቂቅ ላይ አቶ ታዬ ደንዳ ላቀረቡት አቤቱታ ፍርድ ቤቱ ዛሬ ትዕዛዝ እንደሚሰጥበት ተቁመዋል። ከኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ተመርጠው የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ጨፌ ኦሮሚያ ባለፈው የካቲት ወር ባካሄደው 3ኛ ዓመት 6ኛ መደበኛ ጉባኤ ላይ ያለመከሰስ መብታቸውን ማንሳቱ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አስከትለን የምናልፈው ወደ እስራኤል ሐማስ ጉዳይ ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደንና የምክር ቤት መሪዎች የዓለም አቀፉ የወንጀል ችሎት ICC ዋና አቃቤ ሕግ በእስራኤልና ሐማስ መሪዎች ላይ ያወጣውን መያዣ ትዕዛዝ ማውጣት እንደሚሹ ትላንት ሰኞ መቃወማቸው ይታወቃል። እስራኤልና ሐማስን በኩል አይን ማየቱ የማይገባ ነው ሲሉም ገልጸዋል። በተለያዩ የዜና ወኪሎች የተዘገበውን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል።
አቃቢ ሕጉ ካሪም ካን የእስር ማዘዣ እንዲወጣ ከጠየቁባቸው መካከል እስራኤሉ መከላከያ ሚኒስትር ዮአፍ ጋላንት እንዲሁም የሐማስ መሪዎች ሙሐመድ ደይፍ እና ኢስማኤል ሃኒዬ ይገኙበታል። ካን አምስቱ ሰዎች በጋዛ ውስጥ በቀጠለው ግጭት ወቅት ለተፈጸሙት አሰቃቂ ድርጊቶች የወንጀል ኃላፊነት እንደሚወስዱ ለማመን የሚያስችል በቂ ምክንያት እንዳላቸው ተናግረዋል። እስራኤልና ሐማስን በእኩልነት መመልከቱን የነቀፉት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ውሳኔውን አውግዘዋል።
Let me be clear. We reject the ICC's application for arrest warrants against Israel.
ግልጽ ላድርግ፣ በእስራኤል ላይ በዓለም አቀፉ የወንጀል ችሎት ICC የእስር ማዘዣ እንዲሰጥ የቀረበውን ጥያቄ ውድቅ እናደርጋለን። እነዚህ ማዘዣዎች ያሻቸውን ነገር እንኳ የሚያመላክቱ ቢሆን በእስራኤልና በሐማስ መካከል ምንም እኩልነት የለም። እንዲሁም ግልጽ ነው፣ የሰላማዊ ሰዎችን ደህንነት ጥበቃን ለማረጋገጥ የምንችለውን ሁሉ ማድረግ አለብን። ግን አንድ ነገር በግልጽ ልናገር፣ በዓለም አቀፉ ፍርድ ቤት እስራኤል ላይ ከተሰነዘረው ክስ በተቃራኒ የሆነ ያለው የዘር ማጥፋት ወንጀል አይደለም።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአይሲስን እርምጃ አውግዘው የተኩስ አቁም ድርድርና የእገታ ስምምነቶችን አደጋ ላይ ሊጥል ይችላል ሲሉ ተችተዋል። የአይሲስ ድርጊት አሳፋሪ ነው ያሉት ዲሞክራቱ የሕግ መወሰኛው ምክር ቤት መሪ ቻክ ሹመር ጥያቄው ሊወገዝ እንደሚገባ ይናገራሉ።
የዓለም አቀፉ የወንጀል ችሎት ICC አቃቤ ሕግ ከሐማስ አሸባሪዎች ጋር ለእስራኤላውያን መሪዎች የእስር ማዘዣ መጠየቁ ፍትሐዊ ያልሆነ ብቻ ሳይሆን የሚያስወግዘው ነው። የአይሲሲ ውሳኔ ተስፋ የሚያሳዝን ቢሆንም ምንም አያስደንቅም። ምክንያቱም ለብዙ አስርተ ዓመታት ICC በእስራኤል ላይ ጥልቅ የሆነ አድሏዊነቱን አሳይቷል። ይህ በእስራኤልና በሐማስ መካከል እኩልነት የሚያመለክት ውሳኔ በእስራኤል ላይ ያለውን አድሎ የሚያሳይ ሌላው ግልጽ ምሳሌ ነው።
በሕግ መወሰኛው ምክር ቤት የሪፐብሊካኑ መሪ ሚች መካነል ውሳኔውን አውግዘው ዩናይትድ ስቴትስ ፕሬዚደንትና የምዕራባውያን መሪዎች ምርጫቸውን ማስተካከል ይኖርባቸዋል ይላሉ።
የዛሬው ዜና ሌላ ችግር ይፈጥራል። ፕሬዚደንቱና ሌሎች የምዕራባውያን መሪዎች በመጨረሻ አንዱን የሚመርጡበት ጊዜ ነው። እስራኤል እንደ የሐማስ መሪ ያለ የሐያ ሲንዋር ካሉ አሸባሪዎች አረመኔዎች ራሷን የመከላከል መብቷን ደግፉ። በሄግ ውስጥ ያሉ ተጠያቂነት የሌላቸው ቢሮክራቶች የስምምነቱ ፈራሚ ባልሆነችው አገር ላይ ስልጣን አላቸው የሚለውን ልብ ወለድ ውድቅ አድርጉ። ይህን አሳፋሪና መሠረተ ቢስ ውንጀላ እስራኤል ላይ ከመሠረቱ ፍርድ ቤቱና ወኪሎች ላይ ከባድ ቅጣት አሳልፉ። ስለዚህ ከትክክለኛው ፍትሕና በዩኒቨርሲቲው ከሚሰማው የአመፀኞች ጩኸት አንዱን ምረጡ።
በእስራኤልና ሐማስ ጉዳይ ከሌሎች ፓርቲ አባሎቻቸው የተለየ አቋም ያላቸው ሴኔተር በርኒ ሳንደርስ የዓለም አቀፍ ሕግን የማክበር አስፈላጊነትን በማጉላት የአይሲሲን ውሳኔ ደግፈዋል።
የዓለም አቀፉ የወንጀል ችሎት አቃቤ ሕግ እነዚህን እርምጃዎች መውሰዱ ትክክል ነው። እነዚህ የእስር ማዘዣዎች ተግባራዊ ሊሆኑም ላይሆኑም ይችላሉ። ነገር ግን የዓለም ማህበረሰብ ዓለም አቀፍ ሕግን ማስከበሩ የግድ ነው። እነዚህ የጨዋነትና የሥነ ምግባር ደረጃዎች ከሌሉ ይህች ፕላኔት በፍጥነት ወደ አለመረጋጋት፣ ወደ ማያልቁ ጦርነቶችና ወደ አረመኔነት ልትወርድ ትችላለች።
በዓለም አቀፍ ደረጃ ፈረንሳይና ቤልጅየም የፍርድ ቤቱን ውሳኔ እንደሚደግፉ ገልጸዋል። የፈረንሳይ የውጭ ጉዳይ ሚኒስቴር ፈረንሳይ የዓለም አቀፉን የወንጀለኞች ፍርድ ቤት ነጻነትና በሁሉም ሁኔታዎች ውስጥ አጥፊዎች ተገቢውን ቅጣት እንዲያገኙ የሚደረገውን ትግል ትደግፋለች ሲል አስታውቋል። የቤልጅየም የውጭ ጉዳይ ሚኒስትር ሀዲጃ ለሃቢብ በኤክስ ላይ ባሰፈሩት መልእክት በጋዛ ውስጥ ለተፈጸሙ ወንጀሎች ተጠያቂዎች ማንም ሆነ ምንም ቢሆኑም በከፍተኛ ደረጃ መከሰስ አለባቸው ሲሉ አጽንኦት ሰጥተዋል። የእስራኤል መሪዎች የአይሲስን እርምጃ አጥብቀው አውግዘዋል። የመከላከያ ሚኒስትሩ ዮአፍ ጋላንት የአቃቤ ሕግን ጥያቄ አጸያፊ ሲሉ የእስራኤልን ድርጊት ከሐማስ ጋር ያነጻጸረ ነው ሲሉ ተከራክረዋል። ጋላንት እስራኤል የአይሲሲ አባል እንደማትሆንና ስልጣኑን እንደማትቀበል ገልጸው እስራኤል ራሷን የመጠበቅና በጋዛ ታግተው የነበሩ እስረኞችን የማስፈታት መብቷን እንደምታስጠብቅ ተናግረዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁም የአይሲስን ውንጀላ ጸረ ሴማዊና በእስራኤል ሉዓላዊነት ላይ ያነጣጠረ አሳፋሪ ጥቃት ነው ብለውታል።
የዓለም መሪዎች በራይሲ ሞት የተሰማቸውን ሐዘን በመግለጽ ላይ ይገኛሉ። አሜሪካ በራይሲ ሞት የተሰማትን ሐዘን ብትገልጽም የሰብአዊ መብት አያያዛቸውን ነቅፋለች። የዓለም መሪዎች የኢራኑ ፕሬዝዳንት ኢብራሂም ራይሲና የውጭ ጉዳይ ሚኒስትር ሁሴን አሚር አብዶላሂያን በሄሊኮፕተር አደጋ ሕይወታቸውን በማጣታቸው የተሰማቸውን ሐዘን በመግለጽ ላይ ይገኛሉ። በፓኪስታን፣ ሩሲያና ሌባኖስ መሪዎች ራይሲ የተከበሩ መሪ እንደነበሩ ሲገልጹ፣ አሜሪካ ግን አስከፊ ብላ የገለጸችው የሰብአዊ መብት አያያዛቸው መታወስ እንዳለበት አሳስባለች። የአሜሪካ ድምጽ የኮንግረስ ዘጋቢ ካትሪን ጂፕሰን የላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
በኢራን አምስት የሐዘን ቀናት ታውጀዋል። ባለፈው እሁድ በሄሊኮፕተር አደጋ ሕይወታቸውን ያጡትን ፕሬዚደንት ኢብራሂም ራይሲ እና የውጭ ጉዳይ ሚኒስትር ሁሴን ኢምር አብዶላሂያን በማሰብ ላይ ናቸው። አሜሪካ በፕሬዝደንቱ ህልፈት ምክንያት የተሰማትን ሐዘን በይፋ ገልጻለች። ሆኖም ግን በእንደ አውሮፓውያን አቆጣጠር 1988 ዓ.ም በኢራን በሺዎች በሚቆጠሩ የፖለቲካ እስረኞች፣ ተቃዋሚዎችና አማጽያን ላይ ከሕግ ውጭ የተፈጸመውን ግድያ ጨምሮ በሰብአዊ መብቶች ጥሰት ላይ የነበራቸው ሚና መታወስ እንዳለበት አስታውቃለች። የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ማቲው ሚለር
any loss of life, we don't want to see anyone die in a helicopter crash.
የማንም ሰው ህይወት ሲያልፍ እናዝናለን። በሄሊኮፕተር አደጋ ሰው ሲሞት ማየት የሚፈልግ የለም። ያ ግን ታሪካቸውን አይቀይረውም። እንደ ዳኛም እንደ ፕሬዝዳንትም እጃቸው ላይ ደም አለ።
ከራይሲ ሞት በፊት ምክትል ፕሬዝዳንት የነበሩት አሁን ተጠባባቂ ሆነው የተሾሙት መሐመድ ሞክበር የራይሲ ሞት በአገር ውስጥ ረብሻ እንደማይፈጠር ተናግረዋል። በውጭ የሚገኙ ኢራናውያን ግን ሰኞ ዕለት ደስታቸውን ሲገልጹ ተስተውለዋል። እነርሱ እንደሚሉት ለኢራን አሁን የለውጥ ሰዓት ነው። ጃቫድ ዳቢራን የኢራን ብሔራዊ የተቃውሞ ምክር ቤት የተሰኘው ተቋም ቃል አቀባይ ናቸው።
ይህ በእርግጥ በኢራን የሚገኘውንና ተቃውሞውን ሲያሰማ የነበረውን ህዝብ የሚያበረታታ ነው። በኢራን የሚታየውን ተቃውሞ አንድ ደረጃ ወደፊት የሚወስድ ነው።
ቪኦኤ ያነጋገራቸው አንድ ተንታኝ እንዳሉት ደግሞ የራይሲ ሞት በአሜሪካና በኢራን መካከል ባለው ግንኙነት ላይ የሚያመጣው ለውጥ የለም። አሌክስ ባታካን በመካከለኛው ምስራቅ ተቋም የኢራን ፕሮግራም ዲሬክተር ናቸው።
In the context of Iran and Islamic Republic, on those very key issues and US-Iran relations is one of them. He was not the
ኢራንን ወይም እስላማዊ ሪፐብሊካን በተመለከተ የአሜሪካና ኢራንን ግንኙነት በተመለከተ የመሰሉ ቁልፍ ጉዳዮች ላይ ዋና ወሳኝ ሰው አልነበሩም። እነዚህ ጉዳዮች ላይ በግል የሚወስኑት አያቶላ አሊ ሃሚኒ ናቸው።
በተቀረው ዓለም መሪዎች በራይሲ ህልፈት የተሰማቸውን ሐዘን ገልጸዋል። የቱርኩ ፕሬዝዳንት ረቺፕ ታይፕ ኤርዶዋን
ከዛደ ሀያትን ካይበደን አላህታን ረህመት
በዚህ አሳዛኝ አደጋ የተሰማንን ጥልቅ ሐዘን መግለጽ ወዳለሁ።
በፓኪስታን የአንድ ቀን ሐዘን ታውጇል። የውጭ ጉዳይ ሚኒስትሯ ኢሻቅ ዳር
It is a very sad day for the Islamic Ummah. We are all very sad.
ለእስላማዊው ማህበረሰብ እጅግ አሳዛኝ ቀን ነው። ሁላችንም አዝነናል። በታላቋ ቱርክ፣ ፓኪስታንና በእስላማዊ ቅዱስ ማህበረሰብ ያሉ ሁሉ እጅግ አዝነዋል።
የሩሲያ ብሔራዊ ቴሌቪዥን ዜና አቅራቢ ዳሪያ ኮዝሎቫ ከፕሬዝዳንት ቭላድሚር ፑቲን የተላከውን የሐዘን መግለጫ አንብባለች።
Russian leader noted that Raisi had been an outstanding politician.
ራይሲ የበቁ ፖለቲከኛና የሩሲያ ወነተኛ ወዳጅ ነበሩ። በሁለቱ ሀገራት መካከል መልካም ጉርብትና እንዲኖርና ስልታዊ አጋር እንዲሆኑ የማይተካ ሚና ተጫውተዋል።
የቻይናው የውጭ ጉዳይ ሚኒስቴር ራይሲ በሁለቱ ሀገራት መካከል ላለው ግንኙነት ቁልፍ ሚና እንደተጫወቱ አውስቷል። ቃል አቀባዩ ዋንግ ዌብን
President Raisi made significant contributions to maintaining Iran's security and stability and promoting
the ኢራንን ደህንነትና መረጋጋት ለመጠበቅ እንዲሁም ልማትና ብልጽግና እንዲስፋፋ ራይሲ ከፍተኛ አስተዋጽኦ አድርገዋል። በቻይናና በኢራንና ቻይና መካከል ስልታዊና ሁሉን አቀፍ ትብብርን ለማጠናከር የማያቋርጥ ጥረት አድርገዋል።
ከአፍሪካ ደግሞ የደቡብ አፍሪካው ፕሬዝዳንት ሰሪል ራማፎሳ በኢራኑ ፕሬዝዳንት ኢብራሂም ራይሲ ሞት የተሰማቸውን ጥልቅ ሐዘን ዛሬ ሰኞ ገልጸዋል። ብሪክስ የተሰኘውን የአገራት የኢኮኖሚ ትብብር ቡድን ኢራን እንድትቀላቀል ጋብዘው የነበሩት ራማፎሳ ደቡብ አፍሪካ ጠንካራ የሆነ የሁለትዮሽ ግንኙነት ያላት ኢራን ፕሬዝዳንቷ በአደጋ ሕይወታቸው ማለፉ እጅግ አሳዛኝ ክስተት ነው ብለዋል። ኢራን ከ50 ቀናት በኋላ ቋሚ ፕሬዝዳንቷን ትመርጣለች። ከካትሪን ጂፕሰን እንዲሁም ከኤፍፒ ለተገኘው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
አስከትለን የምናልፈው ወደዚህ ወደ ዩናይትድ ስቴትስ የምርጫ ጉዳዮች ነው። ባይደንና ትራምፕ በመሳሪያ ባለቤትነት መብት ጉዳይ ላይ ያላቸውን ሚና የሚቃኝ ዘገባ ነው ተከታዩ። የመሳሪያ ባለቤትነት ጉዳይ አሜሪካውያን መራጮችን የሚከፋፍል ነው። ፒው የተሰኘ የምርምር ማዕከል ባደረገው የአስተያየት ግምገማ መሰረት ከመሳሪያና ተያያዥ ደህንነት ጉዳዮች ጋር የሚመለከተው ክርክር መራጮችን እኩል ለእኩል በሚባል ደረጃ በተቃራኒ ጎራዎች አሰልፏል። እጩ ፕሬዝዳንታዊ ተፎካካሪዎቹ ጆ ባይደንና ዶናልድ ትራምፕም መሳሪያዎችና የመሳሪያ ቁጥጥርን በሚመለከት ተቃራኒ የሆነ አመለካከት አላቸው። የአሜሪካ ድምጹ ስካት ስተርን ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
የምርምር ማዕከሉ የፒው መረጃ እንደሚያሳየው ከአሜሪካውያን 1/3 የመሳሪያ ባለቤት መሆናቸውን የሚናገሩ ናቸው። መሳሪያ መታጠቅ ህገ መንግስታዊ መብት ነው። ይሁንና እንደዚህ እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ.ም ፍሎሪዳ በሚገኝ የትምህርት ቤት እንደደረሰው ያለ ፖሊሶች በየክፍሉ የተደበቁ ተማሪዎችን ሲያስወጡ እንደሚታይበት የመሰለ ጥቃት በሚደርስበት ጊዜ ፕሬዝደንቶችን የሚመለከት የፖለቲካ ጉዳይ ሆኖ ብቅ ይላል። በፍሎሪዳው የሁለተኛ ደረጃ ትምህርት ቤት ተኩስ በተከፈተበት ጊዜ ፕሬዝደንት የነበሩት ዶናልድ ትራምፕ ከጥቃቱ ሰለባዎች ቤተሰቦች ጋር ተገናኝተው በመሳሪያ ስለሚፈጸም ጥቃት የሚከተለውን ተናግረው ነበር።
Too many instances, and we're going to get it done.
ከመጠን በላይ ለረዘመ ጊዜ ቀጥሏል። በተረጋጋሚ ተፈጽሟል። አሁን መደረግ ያለበት እናደርጋለን።
ትራምፕ ፕሬዝዳንት በነበሩበት ጊዜ ይከተሉት የነበረው ፖሊሲ በአብዛኛው ያተኮረው የትምህርት ቤቶችን ደህንነት ጥበቃ ማጠናከር ላይ ሲሆን መምህራንን እናስታጥቅ የሚል ሐሳብም ሰንዝረው ነበር። ባለፈው ቅዳሜ ከዋናው የመሳሪያ ባለቤትነት መብት አቀንቃኝ ቡድን ኤንአርኤ ጋር በነበራቸው ስብሰባ ባሰሙት ንግግር የራስን ደህንነት ለመጠበቅ መሳሪያ መታጠቅ ወሳኝ ነው ሲሉ ተናግረዋል።
Our country is going to hell. Rapacious gangs and ruthless criminals.
ሀገራችን ወደ ገሃነም እየወረደች ናት። ስግብግብ ቡድኖችና ጨካኝ ወንጀለኞች በየጎዳናዎቻችን ሰውን ያሸብራሉ። በእነኚህ ባጭበርባሪው ጆ ባይደን ደካማነት ምክንያት ወደ 3ኛው የዓለም ጦርነት አፋፍ በማምራት ላይ ነን።
የቡድኑን ድጋፍ ሲቀበሉ ትራምፕ ባሰሙት ንግግራቸው ጆ ባይደንን ህግን ከሚያከብሩ ዜጎች ላይ መሳሪያ ሊነጥቁ በህገ መንግስቱ በሁለተኛው ማሻሻያ የተረጋገጠውን የመሳሪያ ባለቤትነት መብት ሊሰርዙ እየሞከሩ ናቸው በማለት ወንጀለዋቸዋል።
We have to have a second amendment that's meaningful. If we don't
ሁለተኛው የገ መንግስት ማሻሻያ ትርጉም ባለው መንገድ ስራ ላይ እንዲውል ማድረግ አለብን።
ያን ሳናደር ከቀረን ግን በዚች ሀገር ካሁን ቀደም ታይቶ በማያውቅ መጠን ሞትና ውድመት ይደርሳል።
እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረት ቴክሳስ ክፍለ ግዛት ውስጥ በሚገኝ የአንደኛ ደረጃ ትምህርት ቤት መሳሪያ የታጠቀ ታዳጊ ወጣት ተኩስ ከፍቶ 19 ተማሪዎችንና 2 መምህራንን በገደለበት ጊዜ ፕሬዚደንት ጆ ባይደን ባደረጉት ንግግር እርምጃ መውሰድ ይገባናል ሲሉ አሳስበው ነበር።
As a nation we have to ask when in God's name
እንደ ሀገር የመሳሪያ ባለቤትነት አቀንቃኞችን አራስ ለእግዚአብሔር መቼንም እንጋፈጣቸው ብለን መጠየቅ አለብን። መደረግ ያለበትን ሁላችንም ውስጣችን ያውቀዋል። ስለ እግዚአብሔር መቼንም እናድርገው።
ከዚያም በማስከተል መሳሪያ ለመግዛት የሚፈልጉ ወጣቶችን በሚመለከት የገዢ የጀርባ ታሪክ ምርመራ ሰፋ እንዲደረግና ክፍለ ግዛቶች ለራሳቸውና ለሌሎች አደጋ ሊደቅኑ ይችላሉ በሚል ከሚያሰጉ ግለሰቦች ላይ መሳሪያ እንዲነጥቁ የሚረዳው በሁለቱም ፓርቲዎች አባላት የቀረበው ረቂቅ ሕግ የዋይት ሃውስንና የምክር ቤትን ድጋፍ አግኝቶ ጸደቀ። ጆ ባይደንም በአሁኑ ጊዜ በተለይ የመሳሪያ ጥቃቶች በደረሱባቸው ማህበረሰቦች አካባቢ እነዚያን ጠንከር ያሉ ሕግጋት በመጥቀስ የመረጡኝ ዘመቻ እያካሄዱ ናቸው።
ባለፉት 30 ገደማ ዓመታት ባልታየ ደረጃ ከፍተኛ የሆነ የመሳሪያ ደህንነት ሕግ ፈርሜያለሁ። ሐዘን ለደረሰባቸው ማህበረሰቦች ትርጉም አለው። እኔም ያዘናቸው ተካፋይ ነኝ። አትላንታ፣ ሃፍ ሙን ቤይ እና ሞንሬይ ፓርክ የደረሰውን አስታውሳለሁ።
እንደ አውሮፓውያን አቆጣጠር በ2022 ዓ ም ሪፐብሊካኖች የዩናይትድ ስቴትስ የተወካዮች ምክር ቤቱን ከተቆጣጠሩት ወዲህ የመሳሪያ ቁጥጥርን የሚመለከት ሌላ ሕግ ወጥቶ አያውቅም። ለዚህም በምክር ቤቱ የህዳጣኑ ዲሞክራቶች መሪው ሐኪም ጄፍሪ የትራምፕ ደጋፊዎችን ይወነጅላሉ።
ዛሬ አሜሪካ እንደገና ታላቅ እናድርጋት ወይም የማጋ ጽንፈኞች እና ምንም የማያከናውነው በሪፐብሊካኖች የሚመራው ኮንግሬስ በወረሽኝ ደረጃ ስላለው በመሳሪያ የሚፈጸም ጥቃት አንድም ትርጉም ያለው ስራ ሳይሰሩ ከከተማዋ በመውጣት ላይ ናቸው።
በመራጮች ዘንድ መሳሪያ መታጠቅን በሚመለከት ያለው ክፍፍል በአመዛኙ የፖለቲካ አቋም ልዩነት መስመርን የተከተለ ነው። የፒው የምርምር ማዕከል አሃዛዊ መረጃ እንደሚጠቁመው የመሳሪያ ባለቤት ሊሆኑ የሚችሉ ሪፐብሊካኖችና ወደ ሪፐብሊካን ፓርቲው የሚያዘነብሉ የፓርቲው አባል ያልሆኑ መራጮች ቁጥር ከዲሞክራቶቹና ወደ ዲሞክራቲክ ፓርቲው ከሚያዘነብሉት መራጮች ቁጥር ከእጥፍ በሚበልጥ መጠን ይልቃል።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። የመጀመሪያው ምዕራፍ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የሁለተኛው ምዕራፍ የመጀመሪያው ዘገባ ንግድና ምጣኔ ሀብት ላይ ያተኩራል። ኢትዮጵያ ወደ ውጭ ከላከቻቸው ምርቶች በ9 ወራት ጊዜ ውስጥ ከ2.5 ቢሊዮን ዶላር በላይ ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የሚኒስቴሩ የኮሙኒኬሽን ኃላፊ በላይነሽ ረጋሳ ለአሜሪካ ድምጽ እንዳሉት የተገኘው ገቢ የቅዱን 70% ማሳካት የቻለ ነው። ካለፈው አመት ተመሳሳይ ጊዜ ሲነጻጸርም 122 ሚሊዮን ዶላር ቅናሽ አለው። የምጣኔ ሀብት ባለሙያው አቶ ክቡር ገና ሀገሪቱ ወደ ውጭ ከምትልካቸው ምርቶች የምታገኘው ገቢ በየጊዜው እየቀነሰ መምጣቱን ይናገራሉ። የሰላም እጦት፣ የዋጋ ንረትና የምርታማነት አለማደግ ለተገኘው ገቢ አነስተኛ መሆን ምክንያት መሆናቸውን ጠቅሰው የመንግስት ችግሮችን መፍታት ይኖርበታል ብለዋል። አስማማው ነው በዚህ ዙሪያ ዘገባ አለው።
ኢትዮጵያ በ9 ወራት ውስጥ ወደ ውጭ ከላከቻቸው ምርቶቿ 3.5 ቢሊዮን ዶላር ገቢ ለማግኘት አቅዳ የነበረ ቢሆንም ማሳካት የቻለችው 2.5 ቢሊዮን ዶላር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የተገኘው ገቢ የቅዱ 70% ማሳካት የቻለ እንደሆነ የሚገልጹት የሚኒስቴሩ ኮሙኒኬሽን ስራ አስፈጻሚ በላይነሽ ረጋሳ ከተገኘው ገቢ ወደ ውጭ የተላኩ የግብርና ምርቶች ቀዳሚውን ድርሻ እንደሚይዙ ተናግረዋል።
የግብርና ምርቶች 73.6%፣ ማኑፋክቸሪንግ 51.54%፣ ማዕድን 66.53%፣ እንዲሁም ደግሞ ኤሌክትሪክ እና ሌሎች ምርቶች ደግሞ ወደ 71.25% አፈጻጸማቸው ነው ማለት ነው። እንደ ንግድና ቀጠናዊ ትስስር ሚኒስቴር ደግሞ ክትትል የምናደርግባቸው ምርቶች ደግሞ ለብቻ ተለይተው ያሉ ምርቶች ናቸው። ንጥራጥሬና ቅባት እህሎችን ጨምሮ ማለት ነው። የቁም እንስሳት አለ፣ የብሔራዊ ገዳ ሰብሎች አለ እና በዚህ ደግሞ ባለፉት 9 ወራት ማለት ነው በ2015 በጀት ዓመት ያገኘነው ውጤት 699.11 ሚሊዮን ዶላር ባለፉት 9 ወራት እንደ ንግድ ሚኒስቴር ክትትል በምናደርግባቸው ምርቶች የተገኙ ናቸው ማለት ነው።
የሚኒስቴሩ ሪፖርት እንደሚያሳየው ባለፉት 9 ወራት የተገኘው ገቢ ከአምናው ተመሳሳይ ጊዜ ጋር ሲነጻጸር የ122 ሚሊዮን ዶላር ወይም የ4.6% ቅናሽ አለው። የምጣኔ ሀብት ባለሙያው አቶ ክቡር ገና ሀገሪቱ ወደ ውጭ ከምትልካቸው ምርቶች የምታገኘው ገቢ በየጊዜው እየቀነሰ ስለመምጣቱ ይናገራሉ። ሀገሪቱ ያለችበት የሰላም ሁኔታ ንግድን ለማስፋፋት የሚያስችል አይደለም ይላሉ።
የውጭ ንግዱ በጣም ደካማ ነው። በመሰረቱ ራሱ የኢትዮጵያ ውጭ ንግድ ስንመለከት እና እቅድም ተደርጎ በእቅዱ በተወጠነበት ወቅት ይመስለኛል የዓለም ኢኮኖሚውም የተዳከመበትም ሆኖ ያንን መሰረት አድርጎ ይመስለኛል እቅዱ ራሱ ወደ 3 ቢሊዮን እንዲሆን የተደረገው እንጂ ከዛ በላይም መታቀብ ነበረበት ብዬ ነው የምገምተው። የተገኘው ውጤት እንደሚያሳየው የታሰበው እቅድንም ለማሟላት እንዳልተቻለ ነው። በመሰረቱ ምንድን ነው የሀገሪቷን ሁኔታ ስንመለከት የተለያዩ የውጭ ንግድን ሊያስፋፉ በተለይ የሚያስችል ሁኔታ በጣም ተገድጓል። ጦርነቱ አለ። ጦርነቱ ያስከተለው ደግሞ ኢንቨስትመንት መቀነስ አለ። አለመረጋጋት ስላለ በተፈለገው መጠንም ቢዝነስ መስራት አልተቻለም። ከአንድ ቦታም ወደ አንድ ቦታ እንደመንቀሳቀስ ፍርሃትም አለ። ያ ባለበት ሁኔታ ንግድ ተስፋፍቶ ደረስ የሚቻልበት ቦታ ላይ ይደረሳል ተብሎ መገመት አይቻልም ነበር። ውጤቱም ይኸው ሪፖርት በግልጽ ያስቀመጠው ይመስለኛል።
የንግድና ቀጠናዊ ትስስር ሚኒስቴር በሀገሪቱ ያለው የኮንትሮባንድ ንግድና ተደራራቢ ኬላዎች መኖር ወደ ውጭ ከተላኩ ምርቶች የሚገኘው ገቢ መቀነስ ምክንያት እንደሆነ ይገልጻል። ይህም ሆኖ ሚኒስቴር መስሪያ ቤቱ በሚከታተላቸው ምርቶች የተሻለ ገቢ ተገኝቷል ሲሉ የተቋሙ የኮሚኒኬሽን ኃላፊ በላይነሽ ረጋሳ ለአሜሪካ ድምጽ ተናግረዋል።
እኛ ክትትል በምናደርግባቸው ምርቶች ከመቶ በላይ ነው አፈጣጠማችን ማለት ነው። ይበልጥም የጥራጥሬና ቅባት እህሎች በዋናነት ማለት ነው እኛ ክትትል የምናደርግባቸው። የተወሰነ ደግሞ ዝቅተኛ አፈጣጠም ያላቸው አሉ። አብዛኛውን ግን በዚህ በእኛ ክትትል ምርቶች ውስጥ እንዳልኩ ከ100% በላይ የሆኑ አፈጣጠምና ከባለፈውን በጀት ዓመት ጋር ስናነጻጽረው ከፍተኛ የሆነ ልዩነት ያለባቸው ናቸው። ያው እንደ ሀገር ደግሞ በዚህ ጉዳይ ይበልጥም ኤክስፖርት ላይ ደግሞ ችግሮች የሉ ማለት አንችልም። ችግሮች ይታያሉ በዚሁ ዘርፍ ላይ ማለት ነው። ይበልጥም ደግሞ የኮንትሮባንድ ዋናው ነው እና ዝቅተኛ አፈጻጸም ታየባቸው የምንላቸውንም ለአፈጻጸሞች ምክንያት ኮንትሮባንድ በዋናነት ህገወጥ ንግድ የምንለው ኬላዎች መበራከት አላስፈላጊ ከዚህ ከሰላምና ጸጥታ ውጪ የተቋቋሙ ኬላዎች እንቅፋት ናቸው ማለት ነው። ይህ ምንድን ነው? ከጉምሩክ ጋር ከገቢዎች ጋር በጋራ በመሆን የሚሰሩ ስራዎች ናቸው። እነሱ ከሚያውቋቸው ውጪ ያሉ ኬላዎችን የማስነሳት ስራዎችን በጋራ በሚሰራቸው የቅንጅት ስራዎች አንዱ ትኩረት ተደርጎበት እየተሰራ ያለው በዋናነት በአሁኑ ሰዓት እነዚህ ዙሪያ ላይ ነው ማለት ነው።
ምርቶችን ወደ ውጭ በመላክ ላይ የተሰማሩ ባለሀብቶች የሚገጥማቸውን የአስተዳደርና ቢሮክራሲ ችግሮች ለመፍታትም አገልግሎቶችን በቴክኖሎጂ የማዘመን ስራዎች እየተከናወነ እንደሚገኝ ኃላፊዋ በላይነሽ ረጋሳ ተናግረዋል። ሪፖርቱ ዝርዝር ሁኔታን አላስቀመጠም የሚሉት የምጣኔ ሀብት ባለሙያው አቶ ክቡር ገና በበኩላቸው ሀገሪቱ የገጠማት የውጭ ምንዛሬ እጥረት በድንበር አካባቢ የሚካሄዱ ህገወጥ ንግድን ጨምሮ አጠቃላይ የውጭ ንግድ ሁኔታውን የሚያሳይና ለቀጣይ የፖሊሲ መፍትሄ ሀሳቦች የሚያግዙ ነው ሊዘጋጅ ይገባ እንደነበረም ተናግረዋል። ከዘርፉ የሚገኘውን ገቢ ለማሳደግም ሊደረጉ ይገባሉ ያሏቸውን ምክር ሀሳቦች አመላክተዋል።
አሁን ባለው አቅጣጫና አሁን ባለው ፖሊሲ የምንቀጥል ከሆነ ከዚህ የተለየ ነገር የሚታይ አይመስለኝም። በእርግጥ የፖሊሲ ለውጦች ለመደረግ እንቅስቃሴ አለ ማለት በአጠቃላይ ባለፉት 3-4-5 ወራት የፕራይቬታይዜሽን እንቅስቃሴ አለ ተብሎ እንግዲህ ከፖሊሲው እነዚህ ሁኔታ ለመቀየር ታስቦ ይደረጋል የተባሉ የፖሊሲ ለውጦች ናቸው። ፕራይቬታይዜሽን በዛ መልኩ ይንቀሳቀሳል ተብሏል። የስቶክ ኤክስቼንጅ ሊከፈት ታስቧል ይባላል። የተለያዩ የመንግስት ድጋፍ ሊቀርብባቸው የሚችሉ ኤሪያዎች ተለይተዋል ይባላል። ግን በአጠቃላይ የመጀመሪያ መፈታት ያለበት ነገር እስካልተፈታ ድረስ ይህም የሰላሙ ጉዳይ ነው። የሰላሙ ጉዳይ መፍትሄ እስካላገኘ ድረስ የውጭ ኢንቨስተር ሊመጣ የሚችልበት መንገድ በጣም ጠቦ ነው። አገር ውስጥም ቢሆን ሰላም እስከሌለ ድረስ እና ንብረቱ እስካልተጠበቀለት ድረስ አንድ ባለሀብት ማለት ነው ገንዘቡን ንግድ ላይ ለማውጣት ያስቸግሯል። ይህ ቁጥር አንድ ነው። ቁጥር ሁለት የኢንፍሌሽንን ጉዳይ ስንመለከት በጣም አስቸጋሪ ሁኔታ ላይ ነው ያለው። 30% ላይ ነው ያለው። ያ የሚያሳየው በሌላ አነጋገር ምርት በበቂ ሁኔታ አይቀርብም ማለት ነው ለነዋሪው። ያንን ምርት ለማቅረብ ያስቸገሩ ሁኔታዎች አሉ። ለምሳሌ የማዳበሪያ ጉዳይ ሊሆን ይችላል፣ የሰው ኃይል ጉዳይ ሊሆን ይችላል። እና መታየት ያለባቸው ጉዳዮች በሙሉ በተለይ ደግሞ ኤክስፖርትን በሚመለከት ስለሆነ የምናወራው ለኤክስፖርት ለማድረግ ተዘጋጁ የታነጹ ድርጅቶች አሉ ወይ የሚለው፣ እነዛስ ድርጅቶች ቢኖሩ ይህንን ኤክስፖርት ሊያንቀሳቅሱ የሚችሉበት ሁኔታዎች ተፈጥሯል ወይ የሚለው መመለስ ያለበት ይመስለኛል።
ከፍተኛ የውጭ ምንዛሬ እጥረት ያጋጠማት ኢትዮጵያ በቅርቡ ያለባቸውን ዕዳ በጊዜው መክፈል ካልቻሉ 3 የአፍሪካ ሀገራት አንዷ መሆኗ መገለጹም የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ዝግጅታችን ሐኪሞን ይጠይቁ ነው። በዓለም ዙሪያ ለአይምሮ ጤና ግንዛቤ ማስጨበጫነት በተመረጠው በዚህ በያዝነው ወርሃ ግንቦት ልዩ ትኩረት ባደረገባቸው የአይምሮ ጤና ነክ የተለያዩ ጭብጦች ዙሪያ የተካሄደ ውይይት ነው የሚቀጥለው። የውይይቱ ተሳታፊዎች የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭና የአይምሮ ሐኪሙ ፕሮፌሰር ዮናስ እንዳለ ገዳ እንዲሁም ደግሞ የካናዳ የደልሃውሲ የዩኒቨርሲቲ የአይምሮ ሕክምና መምህር ተመራማሪና ሐኪሙ ዶክተር ተሾመ ሽብሬ ናቸው። ባለፈው ሳምንት የተጀመረው ተከታታይ ውይይታቸው እንደሚከተለው ተሰናድቷል። አሉላ ከበደ ያቀርበዋል።
ዶክተር ተሾመ፣ ባለፈው ሳምንት ባደረግነው በቀደመው ቃለ ምልልሳችን ወቅት ጠቀስ እንዳደረግኩት እርስዎ በስፋት ጥናት ካደረጉባቸው የአእምሮ ጤና ሁከቶች አንዱ በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውና የሰዎችን የማሰብና የማሰላሰል አቅም የሚቀማ ስሜትና ጠባይን የሚያውቅ በጥቅሉም አንድ ሰው ከተጨባጭ እውነታ ተቆራርጧል የሚባልበትን ሁኔታ የሚከስት የህመም አይነት በደምሳሳው ነው ለመግለጽ ሞክረው ብዙ ጥናትና ምርምር ካደረጉበት ዘርፍ አንጻር በዚህስ በኩል የህክምና ሁኔታ የአእምሮ ጤና ግንዛቤ ምን ይመስላል?
ሲዞፍሬኒያ አስተሳሰብን፣ ከሰዎች ጋር ያለውን ግንኙነት፣ ለራስ የሚሰጠውን እንክብካቤ፣ በአጠቃላይ የመማር የመስራት የዕለት ተዕለት ኑሮን የመምራት ሁኔታ ሁሉ በጣም የሚያውቅ ከፍተኛ የሆነ አእምሮ ህመም ነው። የሚጀምረው በጣም በወጣትነት ጊዜ ነው። በወንዶች በአመዛኙ 25 ዓመት እና ከዛ በፊት፣ ለሴቶች ደግሞ ወደ 35 አካባቢ አማካይ ነው። አንዳንድ ጊዜ ሴቶችም ቀደም ብለው ሊያገኙ ይችላሉ ይህንን ችግር፣ ወንዶችም ደግሞ ረፈድ አድርጎ ሊጀምርም ይችላል። ስለዚህ በጣም አምራች የሆነውን ዜጋ የግለሰቦቹን ቤታማሚዎቹን በጣም ምርታማ ሊሆን ይችል የነበረውን እድሜያቸውን እና ህይወታቸውን የሚያውቅ ህመም ስለሆነ በጣም ከባድ እንደሆነ ነው የምንረዳው። ስለዚህ ህመም የሚረዱትን ነገሮች የረጅም አመት ጥናት ተደርጓል። ባለፉት 70-80 ዓመታት ውስጥ ህመሙን የሚቆጣጠሩ መድኃኒቶች ግኝቶች ተደርገዋል። ግን በአጠቃላይ ነው ነው የቀጠለው። ይህንን ህመም ምን እንደሚያመጣው ለማግኘት እስከዛሬ የተደረጉ ጥናቶች በትክክል የደረሱበት ነገር አለ ለማለት ያስቸግራል። ምክንያቱም ለምሳሌ የዘረመል ጥናቶች ሲጀመሩ ከፍተኛ የሆነ ተስፋ ነበረ። ምክንያቱም እንደ ሲዞፍሬኒያ ያለው ህመሞች የትኛው ዘረመል ላይ ችግር እንዳላቸው ወይም እነዚህ ግለሰቦች የትኛው ዘረመል ላይ ህመሙን የሚያመጣ አይነት ችግር እንዳለ የሚታወቅ አይነት መስሎ ነበረ። እነዛ ነገሮች ግን ከ25-30 ዓመት በኋላም ብዙም ይህን ያክል ፈቀቅ ያሉ አይደሉም። ምክንያቱም አንድ ጂን ወይም አንድ ዘረመል ሳይሆን በርካታ በመቶ የሚቆጠሩ ስለሆኑ የዚህ ህመም አምጪ ነው ይሄ ነው ለማለት የሚያስደፍሩ አይደለም። በአጠቃላይ ያለው ሁኔታ ከቀን ወደ ቀን የተሻሻሉ ነገሮች አሉ። ህመሙ ላይ በሚደረጉ ጥናቶች፣ መድኃኒት ላይ በሚደረጉ ጥናቶች፣ ህመሙ ሀይ ሪስክ በሚባል ወይም ደግሞ በቤተሰብ ምክንያት ይሁን ወይም ደግሞ በልጅነታቸው አንዳንድ ምልክቶችን በማሳየት ይሁን ለዛ ህመም የተጋለጡ ናቸው ተብሎ የሚታሰቡ በለጋ እድሜ ላይ ያሉ ሰዎችን በመከታተል የሚያስፈልገውን የስነ ልቦና ክትትልና ምክር በማድረግ የሚያስፈልገውንም መድኃኒት ደግሞ በጊዜ በመስጠት እና የተለያዩ ድጋፎችን በማድረግ ህመሙ ቶሎ እንዳይነሳ ወይም ደግሞ በጣም እንዲዘገይ የማድረግ ወይም ደግሞ የህመሙ ሂደት በጣም የተፋጠነ እንዳይሆንና የቀን ተቀን ኑሯቸውን እንዳያወቅ የማድረግ አንዳንድ ነገሮች ከዛሬ 25-30-40 ዓመት በፊት ከነበረው ሁኔታ ጋር ሲታያይ በብዙ ሀገሮች እንዲህ አይነት ነገሮች አሉ። ግን ይህም በጣም አስቸጋሪ ነው። ከሀገር ሀገር ይለያያል። ችግሮቹን እንግዲህ የምናያቸው ችግር ሆነው ከመምጣታቸው ሁኔታ ጋር ብቻ ሳይሆን እነዛን ችግሮች ለመቀልበስ መሬት ላይ ያሉ ሁኔታዎች የገንዘብ ይሁን የሕክምና ይሁን የባለሙያ ይሁን የተለያዩ ምንጮችን በማገናኘት እነዚህን ነገሮች ቀለል ያለ ሂደት እንዲኖረው የማድረግ ጥረቶች ከሀገር ሀገር ይለያያል። በአጠቃላይ ይህንም ከባድና ኑሮን ህይወትን የሚያውቅ ሆኖ የቀጠለ ነው ብዬ ነው የማስበው።
ፕሮፌሰር ዮናስ ወደ እርስዎ ልሻገር። ስለ ህመሙ ሰዎች ዘንድ ያለን አስተሳሰብ ማዳበርም ይጠይቃልና ሰዎችን ማግለል የተለመደ ስር የሰደደ የሚታወቅ ነገር ነው። የአእምሮ ህሙማን ይገለላሉ። በእኛም ሀገር ሆነ በሌላው በትምህርቱም ገፋ ያደረገው ሰው ሳይቀር የአእምሮ ህመምተኞችን የመግፋቱ የማግለሉ ነገር ስር የሰደደ እንደመሆኑ በጠባይ እንኳን እንደው ለየት ያለ ጠባይ ያለው ሰው ሲታይ እሱ እብድ ነው ይባላል። በአሉታዊ ነው እንግዲህ የሚገለጸውና የኩላሊት ወይም የጉበት ወይም የልብ ህመም ያለው ሰው በዛ መንገድ አይገለልም። እንደው በልምዶ ምን ቢደረግ ይሄን ጊዜ ፍሬያማ ያደርገዋል ይላሉ? ሰዎች ስለ አእምሮ ህመምተኛ ሲያስቡ ምን ቢያስቡ ይመኛሉ?
እዚህም ሀገር ሆነ ኢትዮጵያ በየሀገሩ ያለ ችግር የአንጎልን ችግር ሰዎች በተለየ መልክ ማየት ነገር አለ። ለምሳሌ ያክል ይሄ የመርሳት በሽታ በዚህ በአልዛሃይመር ሰዎች ሲያጋጥማቸው ወዲያውኑ በመስሪያ ቤትም በየቦታው ከንደን አይችልም እንደዚህ ግለሰቡን የማግለል እና እንደውም ጭራሽ ከድጡ ወደ ማጡ መግፋት አይነት ነገር አለ። እንግዲህ ይሄ ህብረተሰብ ሳይንሱን እየተረዳ እያወቀ ሲሄድ እየቀነሰ ይሄዳል። ለምሳሌ ያክል በዚህ በሽታ አሜሪካን ሀገር ያለው የአልዛሃይመር አሶሲዬሽን ትልቅ ሚና ተጫውቷል። አንድ ቤተሰብ ውስጥ አንድ አልዛሃይመር የአእምሮ በሽታ የያዘው ሰው ሲኖር ህብረተሰቡን በማስተባበር የድጋፍ ኮሚቴ የሚባሉ አሉ። እዛ ሄዳል ሰው እዛ ስለ በሽታው የነርቭ ሴሉ እንዴት እንደሚሞት እና ያ የነርቭ ሴል ደግሞ አንዱ ምን እንደሚቆጣጠር አንደኛው ስሜትን የሚቆጣጠር አንደኛው ማስታወስን የሚቆጣጠር አንደኛው እንደዚህ ያሉ ትምህርት ይሰጣል። እና ትምህርት በተሰጠ ቁጥር ልክ እንደ ማንኛውም የሰውነት ክፍል አንጎልም በበሽታ ሊያዝ እንደሚችል ኩላሊት በሽታ አሁን ግፊት ደም ግፊት ሊያመጣ ይችላል። የስኳር በሽታ መልሶ ኩላሊት በሽታ ያመጣል። እንደዛ እንደ ስኳር በሽታ እንደ ደም ግፊት ጉበት ህመም እንደዛ እንዲታይ ለማስተማር ለማስረዳት የተደረገ ነው። ለውጥ አለ። ሰው አሁን የተሻለ ስለ አእምሮ ህመም መወያየት መነጋገር ጀምሯል። ግን ብዙ ይቀራል። ግን እውነት ለመናገር ለውጥ አለው። ብዙ መሻሻል አለ። ግን ብዙ የሚቀርም አለ።
ከመደበኛ የህክምና አሰጣጦች ውጪ አንድ ህመምተኛ ሊረዳበት ይችላል የሚሉት የህክምና ዘዴ ወይም መንገድ ካለ ፕሮፌሰር ዮናስ የአኗኗር ዘይቤን ብቻ በመለወጥ ከቦታ ቦታ መዘዋወር እንዴት ሊጠቅም እንደሚችል አስረድተዋል። በእርሶም በኩል ከዛ አንጻር የሚያዩት ነገር ካለ አያይዘው ቢነግሩን።
በየቀኑ እየወጣ ያለ አንድ ትልቅ መረጃ የአካል እንቅስቃሴ አሁን እኔ እንኳን በሳምንት በዚህ ላይ የሚወጡትን አንዳንድ ወረቀቶችን አያለሁ። አንዳንድ ጊዜ አንዳንዶቹ የመጀመሪያ ደረጃ ጥናቶች ናቸው። ሌሎቹ ደግሞ ብዙ ጥናቶች አንድ ላይ ሪቪው ይባላል። ሌሎች ደግሞ ሜታ አናሊሲስ ብዙ ሪቪው የተደረጉና ብዙ ጥናቶች አንድ ላይ ተደምረው እንደገና አናላይዝ ተደርጎ ሲወጡ ውጤቱን በጣም ከፍ ያደርጉታል። የውጤቱን ተአማንነት በጣም ይጨምሩታል። እንዲህ አይነት ብዙ መረጃዎች እየወጡ ስለሆነ ለምሳሌ መጠነኛ ደረጃ ያለው አንዛይቲ ወይም የጭንቀት ህመም፣ የድባቴ ህመም በዚህ ሊረዳ እንደሚችል መከላከልም እንደሚችል፣ ሌላው ደግሞ ሜዲቴሽን ጥሞና፣ እንዲህ አይነት ነገሮች ለምሳሌ አሁን ሳይንስ ስላመጣ ብቻ ሳይሆን አባቶቻችን መጽሐፍ በተለይ መንፈሳዊ መጽሐፎችን እያነበቡ በሱ ላይ የጥሞና ጊዜ ለብቻቸው ሆነው በሚወስዱበት ጊዜ ወይም ደግሞ መንፈሳዊ የሆኑ ነገሮች ላይ ሲያተኩሩ ወይም ሌሎች ደግሞ በጣም ደስ የሚሏቸው ሙዚቃ ሊሆን ይችላል። በተለያየ አይነት ሁኔታ የጥሞና ነገር ውስጥ በሚያልፉበት ጊዜ አካባቢያቸውም አይምሯቸውን ሊያጨናንቅ የነበረውን አሉታዊ የሆነ ነገር ከማሰብ አይምሯቸውን ሰብሰብ እንዲያረጉና አዎንታዊ በሆነ ነገር ላይ ደስ በሚያሰኝ ነገር ላይ እንዲያሳርፉ ያደርጋቸዋል። አንድ ጊዜ ሁለት ጊዜ የሚደረግ ሳይሆን እንደ ልምድ ደግሞ በርከት ላለ ጊዜ በሚደረግበት ጊዜ ውጤቱ እጅግ በጣም ከፍተኛ ነው።
ፕሮፌሰር ዮናስክ የአእምሮ ህመምተኛ ተለይቶ በር ከሚዘጋበትና ከሚታሰርበት አሁን በዘመናዊ ሕክምና እየተረዳ የዕለት ተዕለት ስራውን ማከናወን እንዲችል እስከሚረዳበት ድረስ ረዥም መንገድ ተጉዟል። ከዚህ አንጻር ቀደም ካሉ ጥናቶችና ምርምሮች ሙከራዎች የሚገናኙ አለያም አይነተኛ የሚሰኙ ለውጦች ካመጡ የሕክምና መንገዶች ጋር የሚያዛምዷቸው ወደ ኋላ መለስ ብለው ሊያዩአቸው የሚችሏቸው የሙያ አጋሮቹ ስራዎች ካሉ ያስገኙትንም ፍሬ እንዲሁ ጨምረው ቢያስረዱን።
አመሰግናለሁ አሉላ። አልበርት ኤሊስ የሚባሉ ሰው እንደናያዩት 100 ሰዎች አሰቃቂ ነገር ካጋጠማቸው 100ም የድብርት በሽታ ላይዛቸው ይችላል። ለምንድን ነው? ፈረንጆቹ አድቨርስ ኢቨንት ኤ ኤንድ ኢሞሽናል ኮንሲኩዌንስ ሲ። አሰቃቂው ነገር 100ም ሰው ላይ ተመሳሳይ ውጤት የለውም ለምንድን ነው ብለው አጥልተው ከኤ ወደ ሲ፣ በኤ እና ሲ መሃል ቢ አለ። ቢሊፍ የሰውየው አመለካከት፣ አተረጓጎም፣ ያ ሁኔታ ኤቢሲ ሞዴል የሚለው ነው። ሌላው ፕሮፌሰር ስቲቨን ሲ ሄይስ ያገኙት አክት ቢባል አክሴፕታንስ ኤንድ ኮሚትመንት ቴራፒ ምናልባት ለኢትዮጵያ ጠቃሚ ሊሆን ይችላል ብለን አጥንተን ሪቪው ጽሑፍ አውጥተን አጥመናል። ኢትዮጵያ ካሉ ከነ ዶክተር ተፈራ በየሮ ከነ ፕሮፌሰር መስፍን ጋር ሆነን በ2021 ያወጣነው ለአክት አክሴፕታንስ ኤንድ ኮሚትመንት ቴራፒ ያንን ባለሙያዎች ቢያዩት ጠቃሚ ሊሆን ይችላል ብዬ ገምታለሁ። አመሰግናለሁ።
ፕሮፌሰር ዮናስ እንዳለገዳ፣ ዶክተር ተሾመ ሽብሬ የወርሃ ግንቦትን የአእምሮ ጤና ግንዛቤ መስጫ ምክንያት በማድረግ ላደረግነው ሰፊ ውይይት ለጊዜያችሁ አመሰግናለሁ። እንደ ወትሮው ሁሉ በሌሎች መሰል ጥያቄዎችና ውይይቶች እንደምናገኛችሁ ተስፋ አድርጋለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ።
እግዜር ይስጥልኝ አሉላ።
የመጨረሻው ዘገባችን አካባቢ ጥበቃ ላይ ያተኩራል። የአሜሪካ ድምጹ ኦስካር ሳልቫን ያጠናቀረውን ዘገባ ሀብታሙ ስዩም ነው የሚያቀርብልን። አንድ የቬንዙዌላ አርቲስት የፕላስቲክ ቆሻሻዎችን ወደ ውብ ስነ ውበት ወይም ደግሞ የከተማ መስህብነት እየቀየረ ነው ይለናል ዘገባው። ወደዛው እንለፍ።
በያዝነው ዓመት መጀመሪያ ኦስካር ኦሊቫሬዝ ይህንን ፓናማ ውስጥ የሚገኘውን ከተንቆጠቆጡ የኪነ ጥበብ ስራዎቹ መካከል አንዱን አጠናቋል። ጠጋ ብላችሁ ተመልከቱት። ሙሉ በሙሉ የተሰራው ከፕላስቲክ ጠርሙስ ክዳኖች ነው። በሺዎች የሚቆጠሩት ክዳኖቹ የተሰባሰቡት በመቶዎች በሚቆጠሩ በጎ ፈቃደኞች ነው። ሂደቱ ምን ያክል የፕላስቲክ ተረፈ ምርቶች በአካባቢው እንደነበሩ ያሳየ ሆኗል። ኦስካር ይህንን ይላል።
ብዙ ሰዎች መሰል የተጣሉ ቁሶች ስለመኖራቸው ለመጀመሪያ ጊዜ ያወቁት በግድግዳው የኪነ ጥበብ ስራ ሂደት ወቅት ካገዙኝ በኋላ ነው። ብዙዎቹ ተሳታፊዎች ፕላስቲክን በወትሮ ሁኔታ ዳግም እንደማይመለከቱ ተናግረዋል።
ኦሊቫሬዝ በላቲን አሜሪካ ከሰራቸው ግዙፍ ስራዎች መካከል ሁለተኛው ነው። ከሁሉም ግዙፉን ከ400 በላይ ክዳኖችን የፈጀውን ስራ የሰራው በተወለደባት ቬኔዙዌላ ነበረ። 200 ሜትር ለሚረዝመው የኪነ ጥበብ ስራ እንደ ስዕል ሰሌዳ ሆኖ ያገለግለው የግራንድ ሆቴል ናሳኒዮ የውጭ ግድግዳ ነው። ሆቴሉ በፓናማና ኮስታሪካ ድንበር ላይ የምትገኘው ዴቪድ ሲቲ ውስጥ ይገኛል። እያንዳንዱን የጠርሙስ ክዳን በመጠቀም ኦሊቫሬዝ ኪነጥበብንና መልእክትን በአንድ ላይ ይከውናል።
ብዙዎቹ ጽዳጅ አድርገው የቆጠሩትን ነገር ጥበባዊ እይታ መስጠት በእያንዳንዱ ነገር ላይ ያለኝ ምልከታ ቀይሮታል።
በዚህ ዓመት የካቲት ወር ላይ የዴቪድ ከተማ ነዋሪዎች የዚህ የጋራ ጥረት አባላት ሆኗል። በጎ ፈቃደኞቹ ስራው ለተሻጋሪ ጥበብና መልሰው ጥቅም መዋል ተግባር የባለቤትነትና አድናቆት ስሜት እንደፈጠረባቸው ይናገራሉ። ቬሮኒካ ሌዝካኖ ከበጎ ፈቃደኞቹ መካከል አንዷ ናት።
በሌሎች የኪነ ጥበብ ሰዎች ዘንድ ማየት ከለመድነው የተሻገረ ኪናዊ እይታ መንገድ አመላክቶናል።
እኔ ጠርሙስ ክዳኖች ፓናማ በየዓመቱ ከምትጥለው 200 ቶን የሚመዝን የፕላስቲክ ጽዳጅ አካል ናቸው። ለመልሶ ጥቅም የዋለው 5% ብቻ ነው። የአካባቢ ጥበቃ ባለሙያዎች የኦስካር ኦሊቫሬዝን ሥራ አድንቀው፣ ሥራው ግን ንቃተ ሕሊናን ብቻ ከማምጣት በዘለለ ችግሩን አይፈተውም ይላሉ።
የተከበራችሁ ተመልካቾቻችን፣ የምሽቱ መሰናዶ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ንጉሱ ሳምሬ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ነበር። በነገው ምሽት እንገናኝ። ጤና ይስጥልን።